ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው። በህዝባዊ ግፊትና ጫና ማላቀጡ የጠፋውና እየተርበተበተ የሚታየው የወያኔ አገዛዝ ኢትዮጵያውያን ተቃዋሚ ወገኖች የሚያስተላልፉትን የሚዲያ ስርጭት ለማሰናከል ኢትዮሳት የተባለ የሳተላይት ማሰራጫ ጣቢያ ለማቋቋም እየሰራ መሆኑ ታውቋል። ከ15 እስከ 25 የሚደርሱ የቴሌቪዥንና የሬዲዮ ጣቢያዎችን ያስተናግዳል ለተባለለት ለዚህ የሳተላይት ማሰራጫ ጣቢያ አገዛዙ ከፍተኛ ገንዘብ እንዳወጣበትና በስራውም ላይ ቻይና ትብብር ያላት መሆኑን ምንጮች ተቆማዋል። አሁን በኪራይ የሚያስወጣውን ገንዘብ ለማዳን ነው የተባለለት ቢሆንም ዋናው ዓላማ እንደ ፍኖተ ዲሞክራሲ አይነቶቹን የሳተላይት ስርጭት ለማፈን እንደሆነ ተገምቷል። እቅዱ ምን ያህል ተግባራዊ ሊሆን እንደሚችል ወደፊት የሚታይ ሲሆን አምባገነን አገዛዝ በስልጣን ላይ እስካለ ድረስ ትግሉ የማይቀም ከመሆኑም በላይ ለሚደቀኑ እንቅፋቶች መፍትሄ ይኖራቸዋል በማለት አስተያየት የሚሰጡ በርካቶች ናቸው። ፈይሳ ሌሊሳ እሁድ ዕለት በእንግሊዝ ሀገር ለንደን ከተማ በሚደረገው የማራቶን ውድድር ላይ የወያኔ አገዛዝ በወገኖቹ ላይ እያካሄደ ያለውን ግፍ በመቃወም መልእክት እንደሚያስተላልፍ ገልጿል። በአገሬ ላይ ደም እንደ ጎርፍ እየወረደ እያየሁ ዝም ልል አልችልም ያለው ፈይሳ የማራቶን ውድድር ከፍተኛ ዝግጅት እንዳደረገም ተናግሯል። ቀነኒሳ በቀለና ሌሎችም ኢትዮጵያውያን በውድድሩ እንደሚሳተፉ ተናግሯል። የፈይሳ ቁርጠኛነት ያስደነገጠው በለንደን የሚገኘው የወያኔ ኤምባሲ ባለስልጣን የፈይሳን መግለጫ አጣጥሎ አገዛዙ እያመነ ያለውን እውነታ እንኳን በመካድ አንድም ደም በኢትዮጵያ አልፈሰሰም ብሏል። የኤምባሲው ባለስልጣን ፈይሳ የፈለገውን መናገር ቢችልም ከኋላው አክራሪዎች አሉ ካለ በኋላ ወደ አገር ቤት ቢመለስ ምንም አይደርስበትም ሲል ተመጻድቋል። የሳውዲ አረቢያ መንግስት ፈቃድ የሌላቸው ኢትዮጵያውያንን ከሀገሩ እንዲወጡ እስከሚቀጥለው ሰኔ ወር ድረስ የጊዜ ገደብ የሰጠ መሆኑ የሚታወቅ ሲሆን የወያኔ አገዛዝም የሳውዲ መንግስት አገልጋይና ተባባሪ በመሆን በዛ የሚገኙ ኢትዮጵያውያን በአስቸኳይ እንዲወጡ ማስፈራሪያና ማስጠንቀቂያ ሲሰጥ የቆየ መሆኑ ይታወቃል። በአሁኑ ወቅት በሳውዲ የሚገኙ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ወደ አገራቸው ለመመለስ ፍላጎት የሌላቸው መሆኑን የገለጹ ሲሆን ወደ አገራቸው ተመልሰው በአስከፊው አገዛዝ ስር ከሚወድቁ እዚያው መሞትን የሚመርጡ መሆናቸውን ተናግረዋል። ይህ በእንዲህ እንዳለ አርብ ሚያዝያ 13 ቀን በሳውዲ አረቢያ ሪያድ ከተማ በሚገኘው የኢትዮጵያ ኮሚኒቲ አዳራሽ ውስጥ አገዛዙ የትግራይ ተወላጆችን ብቻ ስብሰባ ጠርቶ የነበረ መሆኑ ታውቋል። አገዛዙ የአንድ ብሔረሰብ አባላትን መርጦ ስብሰባ የጠራው የስራ ፈቃድ በሌላቸው ኢትዮጵያውያን ላይ የስለላና የጥቆማ ስራ እንዲያካሂዱ ለማስገደድ ሳይሆን አይቀርም የሚል ግምት ተሰጥቷል። ሚያዚያ አንድ ቀን በናይጄሪያ ደቡባዊ ግዛት አኳ ኢቦም በሚባል ቦታ በግንባታ ስራ የነበሩና ባልታወቁ ሰዎች ተጠልፈው የተወሰዱ ሁለት የቱርክ ተወላጆች በፖሊስ ኃይል ጥረት ሊለቀቁ የቻሉ መሆናቸው ተነግሯል። የአካባቢው የፖሊስ ኮሚሽነር ለዜና ምንጮች በሰጡት መግለጫ ካለፈው ረቡዕ ጀምሮ በተደረገ ድርድርና ውይይት ታጋቾቹ የተለቀቁ መሆናቸውን ተናግረዋል። አጋቾቹ ሰዎቹን ለመፍታት 665 ሺህ ዶላር ካሳ የጠየቁ መሆናቸው ሲታወቅ ገንዘቡ መከፈል አለመከፈሉ አልተነገረም። በደቡብ ናይጄሪያ በተለይ የውጭ አገር ዜጎችን አፍኖ መውሰድና ካሳ መጠየቅ የተለመደ ሲሆን የአገሪቱን ሀብት በኩል መካፈል የሚል አቋም የያዙ ዜጎች በሚኖሩበት የነዳጅ ዘይት በሚወጣበት አካባቢ አፈናው የተጠናከረ እንደነበርም ይታወቃል። አርብ ሚያዝያ 14 ቀን በደቡብ አፍሪካ ዋና ከተማ በፕሪቶሪያ በደረሰ የመኪና አደጋ 19 ህጻናት ህይወታቸውን ያጡ መሆናቸው ታውቋል። አደጋው የደረሰው ህጻናቱን የያዘው አንድ አነስተኛ አውቶቡስ ከከባድ የጭነት መኪና ጋር በመጋጨቱ ሲሆን የአውቶቡሱም አሽከርካሪ የሞተ መሆኑ ተነግሯል። የአደጋው ምክንያት ምን እንደሆነ እስካሁን አልታወቀም። ከሁለት ዓመት በፊት ሱስ በምትባለው የቱኒዚያ የመዝናኛ ከተማ የሽብር ተግባር ያካሄዱ አሸባሪዎች በሚቀጥለው ወር ግንቦት 18 ቀን ፍርድ ቤት የሚቀርቡ መሆናቸው ተነግሯል። 38 ቱሪስቶችን በመግደል በኃላፊነት የሚጠየቁ 33 ግለሰቦች ፍርድ ቤት የሚቀርቡ ሲሆን ግድያውን በመፈጸምና ተባባሪ በመሆን የሚከሰሱ ናቸው ተብሏል። ከተከሳሾቹ ውስጥ 6 የሚሆኑት የጸጥታ ኃይል አባላት ሲሆኑ የተመሰረተባቸው ክስ ለአደጋ የተጋለጡ ሰዎችን ለመርዳት ጥረት አለማድረግ የሚል ነው። ከጥቃቱ በኋላ በቱኒዚያ የቱሪስቶች ቁጥር እጅግ የቀነሰ መሆኑም ታውቋል። ለወትሮ በዓመት በአማካይ 400,000 የእንግሊዝ ዜጎች ሲጎበኟት የቆየችው ቱኒዚያ ባለፈው ዓመት ያስተናገደችው 20,000 እንግሊዛውያንን ብቻ ነው። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
ተስፋዬ ሞቶብኝ ተስፋዬን አያለሁ። ተስፋ መቁረጥ አላውቅ እቋቋመዋለሁ። ተስፋ መቁረጥ አላውቅ እቋቋመዋለሁ። ልታሳድግ ነበር ውነት በጀርባዋ ልታሳድግ ነበር ውነት በጀርባዋ አሳዳጊ ሆነች ሐሰት በጊዜዋ አሳዳጊ ሆነች ሐሰት በጊዜዋ ተስፋዬን 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 ጥለውት በአደባባይ ላይ ሲፈራረቅበት ብርድና ፀሐይ ለጠላት ደስታን ለወዳጅ ዋይ ዋይ ለጠላት ደስታን ለወዳጅ ዋይ ዋይ መሮት ተሰደደን ተስፋውን ሳያይ 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 ተስፋዬ ሞቶብኝ ተስፋዬን አያለሁ። ተስፋዬ ሞቶብኝ ተስፋዬን አያለሁ። ተስፋ መቁረጥ አላውቅ እቋቋመዋለሁ። ተስፋ መቁረጥ አላውቅ እቋቋመዋለሁ። የተስፋዬን ነገርን እንዴት ሆናለሁ። የተስፋዬን ነገርን እንዴት ሆናለሁ። አልፎ ጥላኝ ሆኖ ተጠልዬዋለሁ። አልፎ ጥላ ሆኖ ተጠልዬዋለሁ። ተስፋዬን 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 ኢትዮጵያ ምድር አንቺ ቡራና ተስፋዬና የሀገሬ መሬት አንቺ ቡራና ተስፋዬና
የጀግና ነው ቤቱ ከዘነዳው
ተጣጣለ ተስፋ
ተዋቆ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ጋማሮ ባስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ከሚያዚያ አንስቶ ከካፊቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተ ባገሩ ይጨሳል አባራው ይገለባበጣል የላኙ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንት አለም እየየ ዝንት አለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይችን ቀን አንገቴን ደፍቼ ለፋት በሚል አጉል ሰበብ በሚል አጉል ምስረት መቆየት ደግና ሁሉም ታለፈና ሀገር ሞታ የናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጀዋያችን ያድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃን ደተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አጓራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ
Thank you.
كفل سوست داويت النظر عاي اونتم دمي متت واغان انت مسلوال عدان انباقو مي مبالج ملم ملين ديموكراسيا اسنببين ايالكو من ناقر سجمر يتقبلينو بيتون تاسا ينالده قالوين عاي السمة والتادر النتكترو هيدوال قالكو تنادرو چاسو اها ايجي ايها با تاكتيك مانا باك اللي تاتال للنو انت يبكت كان عالكو كزيا وديا دولات شو عينات يلوم بجات شوم بقرات شوم بدولاوم بشقوت سدفوم تربع ربو بين باسس باللتي لا يعرف بين مت قلق قلين تتاقل للكو بافينا بافين شاي دم كمفسسو ليلا بكفتن يالاب تتلقى اللقو قدت تو ودبرو تقطالوين بسانكاو يمي قباون يو تشاير ساقين كاكوهي تابوها لا تنساو اعتو تادسبو قالي عزنستوين لو تادر تسفاي روبالي يمو قون هلو قالي نندست عززين يدبكو تنقر بيقين قل بقزاجي مكابرين مباسين قلصو اللي نسوم ليلاون قواد ودما السقايت انيم ودو تادرو كيس كفل تفادتات وتادر تسفاي باقبو يبينال تييريا يمجرشون تكنيك اندم يابجاج هلو طروبا ميمسل تهتنا يتقلس اللسة انتا قنالي جنه لمن تسقايا له ياساساتو ليلوج علي يروج قواد دوج يسطو تنكالا سايين فيرماتشونم انت بالنزيهين بتقام ترانخ سلزي يابا اندالك اللا تاوكخ يبكولهن ياستاووسك نغارين على برقتن لالاماو لولا تنيانتو بسلفم بدرجتو اجيك بتقام تراني لدبك يمماي تشالينيين نغر لتسأت يمماي درغينيين يتوسن اسراين الناغنين ينتين سكاين لمك الناس عمانكو اسم زقبكو بچفچفاو بمرمراو انفورميشن مرجع ببزاد سلاغينيو كادريوش بترفيا يواكبالو كقبلي قبلي يبرالو يام 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 هلوم يتندفنو ببزوش لاي يهنو مايبالغف سرو بوقتو بتفصمبين اي سباوي دبدبا لانتكن شنتين كالكالين وهلا بولتنياو كان دم شنتشالو بمرمرا ساعات شنينا جرباي بمقوداتو لولتامتات يقوصل ياجنا يقلفف نبر يقرو تشمتاتو اجلال تشمكي زي دمازلو بلزو نبر دانو اللينا يقن زاريم دم انتقواتر هممو انتتسماو علا تلك بالهنم تلك سرا ممهر مسلا وندمو اتبقى من تهزبوان اند دراشوها يطلق اللقات يلوت مابل ينينم هيوت قميتو نبر بتماري نقناكي يجوهن اللت يمريت الناي مفتت اياكي بتسات فو سترقوم ماستوالن ممرتن موسنن يلا مدن مدى قال تكبر اللت يدهاو ليش مبتو من ليونت اللو هيوتو ناموتو يالن اللتن يدها ليش انداي هون كفلك يلج لجيه قبار انتم تسوالنا لجيه موتني مار بلن فات باباي لمريتو والبيت النت يجوهن اللتن قبري فاكا لمكنانيت ودك تميونا قطريو فنت ليش اواك عزيمات عجبن سنزمتنا አገር በእልልታ ሲቀበለን የነበረውን ወዳጅነት ግለቱ ሳይበርድ በስራ ላይ ለማዋል በመስክ ስንፈትሸው የተፈጠረው ግጭት እሳት ወለደ። ባንድ ጎኑ የሚያበስል በሌላ ጎኑ የሚያቃጥል ትግል እድገት በህብረት የዘመትኩት በሲዳሞ ክፍለ ሀገር አገረ ማርያም ወረዳ ነው። ገበሬውን በማንቃትና በማስተማር 80 የገበሬ ማህበራት አደረጀን። ገበሬው ከፊውዳሎች እጅ አፈተለከ። ፊውዳሎች አቆረፉ። በገበሬው ላይ ባፈጠጣይናቸው ዘማቹን ይገረምሙት ስሙንም ያሳመሙት ገቡ። የክርስቲያን ልጆች ካረመኔ ጋር አብረው የጨዋውን ልጅ ሊያስጨርሱት ነው እያሉ ወሬ ያናፈሱ ጀመር። ውጥረት ሰፈነ። ሻለቃ ታከለ ወልዴ የአውራጃው አስተዳደር እና አቶ ኤሌማ ኤሌሹን ገመሬ አሴማንና እውቅ የገበሬ መሪዎችንና ደሃ አርሶ አደሮችን ጎለልቻ በሚባል ቦታ ባንድ ያልተጠናቀቀ የክሊኒክ ህንፃ ውስጥ በስብሰባ ላይ እንዳሉ 27ኛ ሻለቃ ጦር አስከብቦ 179 ሰዎችን በተወሰነች ሰዓት በመትረየስ አስፈጀ። ጎለልቻ በደም ታጠበች። የአገረ ማርያም ገበሬ ያለውን መሳሪያ ሰለጠውን ይዞ በጀባ ስሬ ገደል ሸፈተ። የከተማው ቤቶች በእሳት ጋዩ። የከተማው የአስፋልት ሬንጅ እንደ ቅቤ ቀለጠ። ሽብርና ፍጅት አገረ ማርያምን አራዳት። በዚህ ወቅት ነበር ዘማቹ በየንዑስ ጣቢያው ዘመቻውን ለማቋረጥ አቋም ላይ የደረሰውና እኔም ስለ ትግል የሚያስፈልገኝን የህሊና ስንቅ ቋጥሬ የወጣሁት። ከዘመቻ መልስ በይርጋለም ትምህርትና ትግል ትከሻ ለትከሻ ተረጋግፈው ጥቂት ተጓዙ። ውስጥ ውስጡን ሲብላላ የነበረው የትምህርት ከድል በኋላ ሐሳብ እያየለ በመምጣቱ በሁለት እኩያ በሆኑ የፖለቲካ ኃይሎች መካከል የተከሰተው የመስመር ልዩነት በበለጠ እየጎላ መጣ። የመማሪያ ክፍል ሰሌዳዎች ጧት የኢያፓን አቋም ካንጸባረቁ ረፋዱን ደግሞ የመይሶንን። ዛሬ የኢያፓ ደጋፊ ነገ ደግሞ የመይሶን ደጋፊ በጠመኔ ይወጋገዛሉ። ቅራኔው ተባ። ሁሉም በየዓላማው አደባ። የፕሮፓጋንዳ ውጊያው ወደ ጠመንጃ ዞረ። በዚህ ምዕራፍ ከመንግስት የወገነው መይሶን መሲንቾን፣ ቢራን፣ ጠዲቾን፣ ፌሮን የእስር ማዕከላት በማድረግ ወጣቱን ካጎረ በኋላ አካልን በግርፋት በማቁሰል ቁስልን በወረቀት በማቃጠል በብልት ኮዳ በማንጠልጠል ጥፍር በፒንሳ በመንቀል ምላስ በመቁረጥ አብዛኛዎቹን ካሰቃዩ በኋላ ያለ ፍርድ እነ ከበደ ገብረሃናን ከነ ወንድምየው አጥዮስ ተክለ ማርያምን ታዬ አሳምነውን ቸሩ ወልዴን መኮንንና ሌሎች የዘነጋቸው ወጣቶችን ረሸኑ። በመቀጠልም ከተማይቱን በአሰሳ ሲያምሱ በድርጅታዊ ስራ ላይ እንዳለው በመንክር ግርማ የሚመራ አሳሽ ቡድን ያደረገውን ከበባ በሚገርም ቅልጥፍና ድቅድቁን ጨለማና የቡናውን ትክል በመጣስ በወይም አቅጣጫ አመለጥኩ። መንክር በቅርቡ ስለሚያውቀኝ የተሰቀለ ጃኬቴን በማግኘቱ ቤተሰቡን በውድቅት አስጨንቆ ዘልፎ ዝቶ በመሄዱ በከተማዋ ለመቆየትና ለመስራት ስላስቸገረ በድርጅቱ አማካኝነት ወደ ነጌሌ ተሸኘው። ወደ ነጌሌ ያደረግኩት ጉዞ በሚያስፈራ የጨለማ ዋሻ ውስጥ የማለፍ ያህል ነበር። ለሰው ልጅ ክብር ያልሰጠ መንግስት በፍተሻ በንብረት ላይ የሚያደርሰው ጥፋት ይሄ ነው አይባልም። ሻንጣ ይዘነጠላል፣ ፍራሽ ይቀደዳል። የማይደረግ ነገር አልነበረም። ነጌሌ ገባው። በአምሳለቃ አፈወርቅ የሚመራ ቡድን እቃ ይፈትሻል። አንድ ደብዳቤ ያገኙ፣ ከነጌሌ ወደ ይርጋለም የተላከ። ውዲቱ ገብረ ሚካኤል ላቦዘነች ላሚሶ የላከችው ነበር። ባንዳዎችን ስለ መደብደባቸውና ትምህርት ማቆማቸውን የሚገልጽ። አቦዘነችን በጥፊ አጮላት። ያዋከቡ ወሰዷት። ፍተሻው ተበቀ። ሻንታይ ተበረበረ። ነጻ ይሄው የመጣውት የጓደኛዬ የብረት ሳጥን ግን ቆልፍ ባለ መኖሩ ሳጥኑ ወደ ጣቢያ እኔ ወደ ቤቴ በቀጠሮ ተለያየን። ጧት ቆልፉ ሲሰበር በውስጡ ኦሞ ካሜራ መጻሕፍት ማህተም ድርግን የሚያወገዝግጥን ተገኘ። አከተመልኝ። አፈወርቅ በሰፊጁ በጥፊ አይነስቤን አጠፋኝ። እርግጫው ቡጢው የማርያም ጣላት ሆንኩ። ሲበዛብኝ ጣቢያው ወለል ላይ ጭብጥ ብየተኛው። ስልክ ተደወለ። ወዲያው አቶ ታደሰና ሻለቃ ከፍ ያለው መጡ። የተገኘውን ተመለከቱ። ቃሌን እንድሰጥ አዘው ሄዱ። በሶስተኛው ቀን መቶ አለቃ ኃይለ ጊዮርጊስ ደህንነት ቢሮ አደረሰኝ። በአቶ ታደሰና በረዳታቸው ሰለሞን ከተጠፈጠፍኩ በኋላ ወደ አውራጃው ፖሊስ ተወሰድኩ። ወታደር ተስፋዬ ሮበሌ የፖሊስ መርማሪ በርካታ ካድሬዎች ወዳሉበት ክፍል ይዞኝ ገባ። የመጀመሪያው ዙር ጥቃት በአይናቸው ጨረር ተፈጸመ። ፊታቸው የሲኦል ደጅ መሰለኝ። እንደገባው ሁለት አማራጭ ሰጡኝ። ያፓነህ ወይስ አይደለህም? አይደለሁም አልኩ። አንዱ በጫማ ሌላው በክርኑ ሌላኛው በቡጢ አፍንጫዬንና አይኔን ክፉኛ መቱኝ። በዚህ ሰዓት የነፍስያዬን ዘልዬ ጠረጴዛ ስር ገባሁ። ገረማቸው። በድል አድራጊነት ተሳሳቁ። ማየት ተሳነኝ። የተጣደፈው ምት አስመለሰኝ። ሁኔታዬ ይባስ ያስቃቸው ጀመር። አውካኩ። ናውጣ አለኝ። አሻፈረኝ አልኩ። ፊቴ አበጠ። የተመታው አይኔ ከተፈጥሯዊ እርግብግቦሹ ውጪ ይንቀጠቀጣል። አንዱ ካድሬ እጄን ይዞ አወጣኝና አንት ቀጫጫ በኋላ በግድ ትናገራለህ፣ አሁን ሂድ ውጣ ብሎ ደጅ ላለው ፖሊስ አስረከበኝ። በታሰርኩኝ በስምንተኛውና በ15ኛው ቀን በተደረገብኝ ተደጋጋሚ የእንግልት ምርመራ እንዳልክድ እጅ ከፍንጅ ተይዣለሁ። እንዳላምንም ለጉዳዩ ባለቤት ከሆንኩኝ የሚያስጠፋኝ በመሆኑ ሲበተን ለቅሜ ያመጣሁት መሆኑን አምኜ ቃሌን ሰጠሁ። በ22ኛው ቀን አውራጃ አስተዳደር ቀረብኩ። ቢሮው በቀበሌ ሊቃነ መናብርት፣ በገበሬ ተመራጮች፣ በካድሬዎችና በሚመለከታቸው ባለስልጣናት ተሞልቷል። ፊት ለፊት የብርጌዱ ጥብቅ አዛዥ ኮሎኔል ረጋሳ ጅማ ጢማቸውን ገምደው በግርማ ሞገስ ተቀምጠዋል። ደነገጡ። ጉባኤው በመሟላቱ ሪፖርቱ በዶኩመንት ተጠናክሮ ተነበበ። የፍርድ ሐሳብ መስጠት ተጀመረ። አንድ የማላውቀው የገበሬ ተመራጭ ይህንን አውቆ የሰራ አይመስለኝም፣ ቢያውቅ ኖሮ የሚያስገድለውን ነገር በሳጥን ይዞ አይመጣም ነበር። አባትና መንግስት ልጅ ሲያጠፉ ይመክራል፣ በኋላም ይቆነጥጣል። ስለዚህ በቁንጥጫ ይታለፍ አለ። ሌላው የመደብ ጀርባው ተጠንቶና ታውቆ በእስር ይቀጣ ብሎ አስተያየት ሰነዘረ። ሌሎችም ሐሳቦች ተሰንዝረው በወህኒ እንድቆይ ወሰኑ። በዚህ አጋጣሚ በፍጹም ያልታሰበ ነገር ተከሰተ። ወላጅናቴ ዘቦቹን እንዴት እንዳለፈች ሳይታወቅ ሰተት ብላ ጉባኤው መሃል ነጠላዋን መሬት ላይ ዘርግታና ተደፍታ ጌታዬ፣ ደሃ ነኝ። በድህነት ቆሎ ቆርጡሜ ያሳደግኩት ልጄ ነው፣ ማሩልኝ ብላ እግራቸው ስር ወድቃ በእንባ ለመነች። ኮሎኔሉ በይ አዳምጥሻለሁ፣ ነጠላሽን አንሺ፣ አንቺም ተነሺ ብለው አቅንተዋት ምንድነው ችግርሽ አሏት። ጌታዬ ጠግቦ በልቶ አያውቅም፣ የድሃ ልጄ ማሩልኝ ብላ ተማጸነች። ኮሎኔሉ ወደ እኔ ዞረው ስማ አንተ፣ ይህ አብዮት አንተን ምን በደለህ አሉኝ። አቀረቀርኩ። ልጅሽ እንደ ድህነቱ አይደለም፣ ነገም በእጃችን ይገባል። አሁን ለአንቺ ስል ውሳኔውን ሽሬዋለሁ፣ ይዘሽው ሂጂ በቃ። እሱ ግን ነገ ይሞታል አሉ። ካድሬው ዘርአይ ባዛዡ ቅር ተሰኝቶ ጌታዬ ማንንም ነጠላውን ባነጠፈች ነፍሰ ገዳይ ይለቀቃል እንዴ? በማለት ያወለቀውን ባርኔጣ በተከሻው ጥብጣብ ከተተ። ኮሎኔሉ በሚፈጭ አይን ገርምመውት ለወህኒ የተጻፈውን ዋራንት ቦጫጭቀው ወደ ቅርጫት ጣሉት። ማመንም አልቻልኩም። እናቴም እልልታዋን አገለጠች። ከግቢው ተሰወርን። በ1970 ዓመተ ምህረት ድርጅታችን ሲመታ የነበረኝ ተሳትፎ በመጋለጡ እፈለግ ነበር። በየካቲት ወር የማላስታውሰው ቀን ተሰውሬ ከቆየሁበት መጥቼ የቤት አድሬ ሌሊት ልወጣ ስል ቤታችን ተከቧል። የድርጅቱን ምስጢር አሳልፌ እስከምሰጥ ያለውን የአካል ስቃይና የመጨረሻውን ፍርድ ሳስብ ራሴን ማጥፋት ተመኘው። አንድ ወታደር በሩን በርግዶ ገባና ደገነብኝ። ቤተሰቦቼ ተርበተበቱ። እዚያው የሚገለኝ መሰላቸው። ታጅቤ ወጣሁ። ደህንነት ቢሮ እንደደረስ ኦ ተፈላጊው ወንበዴ ከየት ተያዘ? በማለት አቶ ታደሰ አግላገጠ። ወደ ተጨናነቀው የእስር ክፍል ተወሰድኩ። የክፍሉ ጠረን እንደ ሰው ማደሪያ አይደለም። ያልተለመደ ጠረን ይገፋተራል። በድብደባ የቆሰሉ ወጣቶች በሆዳቸው ተኝተዋል። የበረቱት ኩርምት ብለው ተቀምጠዋል። አብሬያቸው ዋልኩ፣ አደርኩ። በማግስቱ ለምርመራ ተጠራው። በአንድ ክፍል አስገብተውኝ በሚቀጥለው ክፍል ሌላ ተመርማሪ ሲሰቃይ እንዳዳምጥ አደረጉኝ። በስነ ልቦናዊው ጦርነት ልቤ ራደ። ተጨነቁ። ጠርተው አስገቡኝ። በወለሉ ላይ ራሱን የሳተ ወጣት ተዘርሯል። አካባቢው በትውከት ተበላሽቷል። መርማሪው ይሄን አናርኪስት አታውቀውም አለኝ። ባውቀውም አላውቀውም አልኩ። እንድታውቀው ይደረጋል ብሎ እጅና እግሬ በካቴና አስሮ ከጥፊ ጋር እንድቀመጥ አዞኝ ከክፍሉ ወጣ። ወጣቱን አሻግሬ ያየሁት ዘሪውን ሚዲ ነበር። ጭንቅላቴ ውስጥ አንዳች ነገር አቃጨለ። ወዲያው መጡ። ካንጠለጠሉኝ በኋላ ከትውከቱ ላይ ጥቅሉን ካልሲ አንስተው ባፌ ከተቱ። መናገር ስትፈልግ በእጅ ምልክት ስጥ አሉኝና የዱላ ውርጅብኝ ቀጠለ። የሰራ አካላቴን አንዳች የሚቆጠቁጥ ንዝረት አኮማተረኝ። ተጨነቅኩ። ነፍስ ሲመጣብኝ እጄን አንቀሳቀስኩ። አወጡልኝ። እሺ የምትናገረው አለ አሉኝ። ኧረ ምን ልናገር አልኩ። እናት አፈር የበላች አባ፣ በስኳድነት የመለመለ ማን ነው? ቦምቡን እስከየት ነው የተገዛችሁት አሉኝ። እባካችሁ እኔ ምንም አላውቅም አልኩ። ካልሲውን መልሰው ጨመሩብኝ። የጠጣሁት ሻይ ልቤ ላይ ተንቀዋለለ። እንደ ተንጠለጠልኩ ለበቀኝ። ግፊቱ ባፍንጫዬ መጣ። ጭንቅላቴ ተቃጠለ። ራሴን ሳትኩ። ስነቃ በተነቃነቅ ቁጥር በሚጠብቀው ካቴና ውጥረት እጅና እግሬ አብጧል። ግንባሬ ቆስሏል። ወላልቄ ያለው አይዞህ፣ ሳይጠይቁ ታወራለህ፣ በሰፊው እንጨዋወታለን ብለው ጣቢያ ወስደው ጓደኞቼ መሃል ወረወሩኝ። በሶስተኛው ቀን በድብደባ የቆሰለ ገላይን በድጋሚ ካደሙኝ በኋላ ከታምራት ከበደ ጋር አገናኙኝ። ታምራት በዱላው ክፉኛ ተጎድቷል። ንገረው አሉት። መሌ ለወታደራዊ ክንፍ እንደመለመልኩ ነግሬያቸዋለሁ፣ አትደብቅ ብሎኝ አቀረቀረ። ወዲያው በርብርብ እየረጋገጡ አስወጡት። ለብልሃታቸው ይህን ቃል እንዲናገር ያስገደዱት ስለመሰለኝ አሁንም ዝግ ሆንኩ። በድጋሚ አንጠልጥለው ጠበጠቡኝ። በከፍተኛ ስቃይ ጮኩ። ቆዳዬ ሳይሆን ልቤ የሚንተፈተፍ መሰለኝ። ደከምኩ። እዛው እያለሁ በኃይሉ ተስፋዬ ተደብቀው የነበሩ 9 ቦምቦች አውጥቶ በመምጣቱ ትኩረታቸውን በመሳቡ አረፍኩ። በሁኔታው በጭጉ ተስፋ ቆረጥኩ። ትልቅ ባይሆንም ትልቅ ሥራ ለመስራት ምኞት ነበረኝ። በዚህም የድርጅቱ ህይወቴ መሆኑን መንፈሴ ቢያምንም በወቅቱ ድብደባና ስቃይ አካሌ ቢደክምም አእምሮዬ ግን ጓዙን ጠቅሎ ወደ ምርኮ ካምፕ አልገባ ብሎ በተደጋጋሚ ተወገርኩ። ምስጢር ላለማውጣት ያለው ፍላጎት ከአካል ጥንካሬ ጋር ባለመመጣጠኑ ሐሳብና ተግባር ተለያዩ። በሶስተኛው ዙር ግርፋት ፍዳይን ካየሁ በኋላ ተምራት በኮድ ስሜ አደን በሆሪዞንታል ኮንታክት የተሰጠህን ዕቃ ስጣቸው አለኝ። የቱን ዕቃ አልኩት። በአበበሽ በኩል እንድታስቀምጥ የተሰጠህን ማቴሪያል ብሎ በንዴት ግድግዳውን በቡጢ መታ። ተምራት በጸጸት እየተቃጠለ እንደሆነ ተረዳሁ። ዕቃውን ላስረክብ ተስማማሁ። ማታ ተኝቼ ውስጠ ባዶነት ተሰማኝ። በምሬትና በሆድ ባሻነት ስሜት አለቀስኩ። ጠዋት ከአበበች ካሳ ጋር አገናኙን። ክፉኛ ተደብድባለች። ዓይኗ በደም ቀልቷል። ታላቅ መንፈሳዊ ጥንካሬ ግን በፊቷ አለ። አንቺ በይስቲ በቋንቋችሁ አነጋግሪው አላት። አቢቲ ኮስተር ብላ ካየችኝ በኋላ መሌ የድርጅታችን መዋቅር ፈራርሷል። የተጋለጠውን አትደብቅ። አልቻልንም። ፈሽፋሻ የንዑስ ከበርቴ ባህሪያችን አይሎብን ለከበረ መስዋዕትነት ያልበቃን ከንቶች ሆነናል አለችኝ ፍጥም ብላ። በዚህ ጊዜ ዳዊት ዝም በይ አንቺ ሸርሙጣ፣ የታሪክ አተላ ማናባሽ ላይ ነው የምትዝችው ብሎ በጥፊ ያቃጠላት። ተንገዳግዳ ቆመች። በሳግ ባታለቅስም እንባዋ ግን በእልህ በፊቷ ይወርድ ነበር። ጥንካሬዋ ገረመኝ። የደበቅኩትን ዕቃ፣ ጥይቶች፣ አውቶማቲክ ሳንጃ፣ ፓምፍሌቶች አስረከብኩ። በቂ ስላልመሰላቸው እናቶ ታደሰ ቤታችንን አመሱት። በመጨረሻ እያዳፉ ሲያስወጡኝ ዘራይ ብሩክ ስማ፣ አንተ ጸረ ሕዝብ ደግመህ የማትመለስባትን ቤት ለአንዴና ለመጨረሻ ጊዜ ተሰናበት አለኝ። ለቤተሰቦቼ ሞቴን ማረጋገጡ ነበር። የቶርቹና የምርመራው ወንፊት ሁላችንንም እያጣራ በወህኒ አከማቸን። ከውስጣችን 25ቱ ሚያዝያ 3 ቀን 1970 ዓመተ ምህረት ተረሸኑ። ሞት ረግጦኝ ሳይሆን ተራምዶኝ አለፈ። ከዚያም ወዲህ በዳግማዊ ኢሃፓነት ተጠቁሜ በሳት ተቃጥያለሁ። የተለመደውን ስቃይ ተቀብያለሁ። በዚህም ምክንያት ዛሬም ተጠራጣሪነትን በውስጤ አምቄ ኑሮን በብቸኝነት የምመራ መከረኛ ፍጡር ሆኛለሁ። መምህር ወርቅ አገኘው ኃይለ ጊዮርጊስ። ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው ዓይን በየዕለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ የአናርኪስት ወላጆች ሕግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት ሐዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት ያስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ ባቢዎች ጠባቂዎች የተከበበ ስለነበር ሰዎችን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሃፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታዘሰር በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። የግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለድን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመሰጥ በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ኢሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ ስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐሲሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ኢሃፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንደመጣቸውና ንጋት ላይ ምን እንደፈጸሙባቸው ባይኔ ስለተመለከቱ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እያያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ ባቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘርአይ ብሩክ ሶሪ እኔና ሙሉ በቀነን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምሕረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምሕረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቦ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራም ውጊያ ሲናገር አቡ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም። የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ፣ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም። መሬቱን ቧጠጥኩ፣ ለስንቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ። በመጨረሻ ቀሙኝ። ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ፣ ዓላማ እኮ ነው ብሞት እንኳን እንዳትጸጸቺ፣ የእኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያቺ አንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀቅዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው። አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እንባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለሕዝብ ነው ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ነው የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግሥት፣ አንዴ ቦረና ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለአስራ ሁለት አጥቢያ ገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ ሦስት ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ ዓይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልሆንነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሻሻም ያሆንን። ይኸው አለፈ። በጣም የሚገርምህ ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከንክኖ፣ እማዬ እኔ ወታደርነት እቀጠራለሁ፣ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለከልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር፣ ውጭ አገር ሁሉ ተምሮ የመጣ። 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳም የማይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው፣ ጭምት ሆነ፣ የሰው ድምፅ ጠላ። ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል፣ መቼም ትዕግሥት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩህ ልጄ፣ አቡ ይህ አውሬ ምክንያት ካገኘ አይተወኝም፣ አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጌያለሁ። አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም፣ ሕዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው፣ ይጽፍልኛል፣ ድምጡንም አላጠፋብኝም፣ ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተሰደዋል። ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለማርያም እያለ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈረድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ አበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ይሃፓ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ እድል ነው አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመስክራለሁ ኑ እንመስክር እንድትል ያበቃህ አምላክ እግዚአብሔር ይመስገን ብለው መሪቷን በጃቸው ዳብሰው ጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሪቷን ሳም ማደረጓት ይገርማል ይሃፓ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል እጅግ በጣም ገማችና አንደበተ ርቱ እናት ናቸው ተሰነባበት
ተክላላ ፕሮግራማችን በዚህ ተቀላላል ይሄንኑ ፕሮግራማችንን ነገጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደናምሹ ተደንደን ትራፕን ትንየረን